ይህ የአሜሪካ ድምፅ ነው። በ22 ሜትር ባንድ እንዲሁም በ25ና በ31 ሜትር ባንድ አጭር ሞገድ በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 21 2014 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ተመልካቾቻችን፣ የዌብና የማኅበራዊ መገናኛዎች ተከታዮቻችን፣ የማስተናግዳችሁ ሶሎሞን አባተ ነኝ። አብራችሁን እስከ አራት ሰዓት ድረስ እንድትቆዩ ጋብዛለሁ። ኢትዮጵያ ውስጥ ሰሞኑን ጉንፋን መሰል ወረርሽኝ ብጤ ነገር እየተዛመተ መሆኑን የጤና ሚኒስቴር ገልጿል። ኦሚክሮን አዲሱ የኮሮና ቫይረስ ዝርያ ኢትዮጵያ ውስጥ ይኑር አይኑር ገና አልታወቀም። እስከ ዛሬ ምርመራው እየተካሄደ ነው ተብሏል።
አሁን ያለው ይሄ ወጀብ ቀጥታ ይሄ ኦሚክሮን ኢትዮጵያ ውስጥ ገብቷል ለማለት አንችልም። ምክንያቱም ጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን ምርመራ እየተከናወነ ነው። ስለዚህ ያን ምርመራ ውጤት ተይዞ መረጃው ትክክለኛ መረጃ ሲኖር በፌዴራል ጤና ሚኒስቴር በኩል ለህዝቡ ይፋ የምናደርግ ይሆናል።
በጤና ሚኒስቴር የእናቶችና የህፃናት ጤና ዳይሬክተር ዶክተር መሰረት ዘላለምን ነው የሰማችሁት። በምሽቱ የአብይ ርዕስ ይህንን የሚመለከት ዝርዝር ያለ ዘገባ ይኖረናል። የኢትዮጵያ የውጭ ጉዳይ ሚኒስቴር አዲሱ የኢትዮጵያ የውጭ ፖሊሲ በርዕዮተ ዓለም ላይ ያልተመሰረተ ጥቅምን የማስከበር አቅጣጫ ነው ብሏል።
ኢትዮጵያ ሚስ አንደርስታንድ አድርገው ፖርትሬይ አድርገው ኢትዮጵያ ልትፈርስ ነው በሚል ሂሳብ በትንሹ ተምነው የተነሱት ወገኖችን ይህን ትመናቸውን ትተው ወደ ልቦናቸው እንዲመለሱና ከእኛ ጋር ያለንን ግንኙነት የቆየን ግንኙነት በተለይ ምዕራቡ ዓለም እንደገና እንዲያድሱት ፍላጎት አለን። በዚህም በኩል እንሰራለን።
አምባሳደር ዲና ሙፍቲ ናቸው የሰማችኋቸው። የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። በመጽሔት ዝርዝር ዘገባ ይኖረናል። የተከበራችሁ አድማጮች፣ ስርጭቶቻችንን የምሽቱን ከአየር ሞገዶቻችን በተጨማሪ ዌብሳይታችንም ላይ ገብታችሁ በቀጥታ አሁን ልትከታተሉ ትችላላችሁ። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው አድራሽ ነው። በፌስቡክ ላይቭ ላይም አለን። አት ቪኦኤ አምሃሪክ ላይ ታገኙናላችሁ። ፕሮዲውሰሩ ኤልያስ አስማረ ነው። ቴክኒሽያኑ ሚሻ ዱቢንስኪ በስቱዲዮ መሳሪያዎች ላይ ይገኛሉ። የስቱዲዮ ምስልና ድምፅ ቅንብር ጀስቲን ትዋይት፣ እንዲሁም በዌብና ማኅበራዊ መገናኛዎቻችን ላይ አበባየሁ ገበያው አሉ። በቅድሚያ አሁን የምሽቱን የዓለም ዋና ዋና ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በትግራይ ጉዳይ የሚደረግ ማንኛውም ውይይት ህወሓት ብቻውን ሊፈጽመው አይገባም ሲሉ ሶስት የትግራይ ፓርቲዎች ባወጡት መግለጫ አስታወቁ። ሳልሳይ ወያኔ ትግራይ፣ ባይቶና እንዲሁም ውድብ ናጽነት ትግራይ የተባሉ ሶስት የክልል ፓርቲዎች ባወጡት የጽሑፍ መግለጫ የዓለም ማህበረሰብ ጦርነቱ በሰላማዊ መንገድ እንዲቋጭ የሚያደርጉት ጥረት እንደሚያደንቁ ገልጸዋል። ፓርቲዎቹ በሰላማዊ መንገድ ቀውሱ መፈታት እንዳለበት አቋማቸው መሆኑን ገልጸው ዓለም አቀፉ ማህበረሰብ በትግራይ ላይ የአውሮፕላን ጥቃት እንዲያቆም፣ ሰብአዊ ድጋፍ ያለ ገደብ እንዲገባና በጦርነቱ እጃቸውን ያስገቡ ናቸው ያሏቸውን አገራት እንዲቆጠቡ በማድረግ ተግባራዊ እርምጃ ሊወሰድ ይገባል ብለዋል። ትግራይን አስመልክቶ በሚደረግ ውይይት ህወሓት ብቻውን ሊፈጽመው አይገባም፣ ዘላቂ ሰላም የሚመጣው የክልሉ ሁሉንም ፓርቲዎች ባካተተና ሁሉም የትግራይ ኃይሎች ባሳተፈ መልኩ ሊፈጸም ይገባል በማለት ገልጸዋል። ዓለም አቀፉ ማህበረሰብም ይህንን ሁኔታ ባገናዘበ መልኩ የሰላም ሂደቶችን መፈጸም ይገባዋል ብለዋል ፓርቲዎቹ። ዘገባውን ያደረሰን ዘጋቢያችን ሙልጌታ አጽብሃ ከመቀሌ ነው። ዛሬ በሱዳን ለ11ኛ ጊዜ በተካሄደው የተቃውሞ ሰልፍ ወደ ቤተ መንግስቱ ያመሩ የነበሩ ሰልፈኞችን ለመበተን የሱዳን ጸጥታ ኃይሎች አስለቃሽ ጋዝ መጠቀማቸውን ሮይተርስ የአይን እማኞችን ጠቅሶ ዘገበ። ባለፈው ጥቅምት በሱዳን ወታደራዊ ቡድን የተካሄደውን መፈንቅለ መንግስት በመቃወም የወጡት ሰልፈኞች ወታደራዊ ቡድኑ በሱዳን የፖለቲካ ሽግግርም ሆነ በሚካሄደው ነጻ ምርጫ ምንም ስፍራ የለውም የሚል ተቃውሟቸውን ማሰማታቸውን ቀጥለዋል። ባለፈው ቅዳሜም ተመሳሳይ የተቃውሞ ሰልፍ የተካሄደ መሆኑ ሲገለጽ ከሱዳን የጸጥታ ኃይሎች ተመሳሳይ ጥቃት የተፈጸመባቸው መሆኑ ተመልክቷል። የዛሬውን ተቃውሞ ተከትሎ በካርቱም የኢንተርኔትና የሞባይል ስልክ አገልግሎት የተቋረጠ መሆኑም ተዘግቧል። አገራዊ ምርጫን በተመለከተ አለመግባባት ከተፈጠረ ወዲህ የሶማሊያ ፖለቲካዊ ሁኔታ እየተካረረ መጥቷል። ከአገሪቱ ፕሬዝደንት መሐመድ አብዱላሂ ጋር የተጋጩት ጠቅላይ ሚኒስትር መሐመድ ሁሴን ደጋፊዎች በትናንትናው ዕለት በመዲናዋ ሞቃዲሾ ውስጥ ሰልፍ መውጣታቸው ተሰምቷል። የሃሩን ማዕረፉን ዘገባ ሀብታሙ ስዩም ያሰማናል።
የሶማሊያ ፖለቲካዊ ሁኔታ ከዕለት ዕለት እየተካረረ መጥቷል። ማክሰኞ ዕለት ፕሬዚደንት መሐመድ አብዱላሂ ፎርማጆ ከሙስና ጋር በተገናኘ ምርመራ የተጀመረባቸውን ጠቅላይ ሚኒስትር መሐመድ ሁሴን ሮብሌን ከሥራ አግደዋል። የጸጥታ ኃይሎች ወደ ጠቅላይ ሚኒስትሩ መኖሪያ አካባቢም ተሰማርተው ነበረ። ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ ይህን እርምጃ የመፈንቅለ መንግሥት ሙከራ ብለውታል። ጠቅላይ ሚኒስትሩ ለፕሬዚደንቱ ዕውቅና የሚሰጡት በእጩነት ደንብ ብቻ እንደሆነ አስታውቀዋል። ከፕሬዚደንት መሐመድ አብዱላሂ ፎርማጆው የጦር ኃይሎች ትዕዛዝ እንዳይቀበሉም ጥሪ አቅርበዋል። የሀገሪቱ ካቢኔ ሀገሪቱን የመምራት ኃላፊነቱን እንደተረከበም ተናግረዋል። ትናንት ረቡዕ የተወሰኑ ሰዎች ጠቅላይ ሚኒስትሩንና የምርጫ ሐሳብን በመደገፍ ሰልፍ አድርገዋል። ፖሊስ ሰልፈኞችን በትኗል። ሁሴን አረብ ኢዜይ የቀድሞው የሀገሪቱ የመከላከያ ሚኒስትርና የፓርላማ አባል ናቸው። እሳቸው ፕሬዚደንቱንም ሆነ ጠቅላይ ሚኒስትሩን በሀገሪቱ ለተከሰቱ ቀውሶች ተጠያቂ አድርጋሉ። የዚህ ቀውስ መሰረቱ አቅጣጫ የለሹ መሰረተ አልባው ምርጫ ነው። ከሌላ አካል ትዕዛዝ የሚቀበል በአድሎ የተመረጠ የምርጫ ኮሚሽን አለ። መሪዎቹ እያዩ እንደላዩ ያልፋሉ። ምርጫው ተቋርጦ ነበረ። የበዙ የምርጫ ማጭበርበር ስሞታዎችም ነበሩ። የመንግስቱ የበላይ የሆኑት መሪዎች የጋራ ጥፋት ነው። ግጭቱን አስወግደው አንዳቸው የአንዳቸውን ኃላፊነት ማክበር አለባቸውን ያሉት ዩናይትድ ስቴትስ፣ እንግሊዝ፣ የተባበሩት መንግስታት ድርጅትና እንዲሁም ዓለም አቀፍ አጋሮች ግጭት ውስጥ ከመግባት ይልቅ የተፋጠነ ምርጫ እንዲያደርጉ ሁለቱን ወገኖች አሳስበዋል።
የሰብአዊ መብት ተሟጋቾች የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እንደ አውሮፓ አቆጣጠር ከጥር 2017 ጀምሮ ክፍት በሆነው በሰሜን ኮሪያ የሰብአዊ መብቶች ልዩ መልእክተኛ ቦታ አዲስ ሰው እንዲመድቡ ጠየቁ። እንደ አውሮፓ አቆጣጠር በ2004 የወጣው የሰሜን ኮሪያ የሰብአዊ መብቶች ድንጋጌ ለዚህ ስፍራ የተመደበ ሰው በፕሬዝደንቱ እንዲመረጥና በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አማካኝነት ጸድቆ እንዲሾም የሚያዝ መሆኑን በጥያቄው ተመልክቷል። ይህ ቦታ ባዶ የሆነው እንደ አውሮፓ አቆጣጠር በ2018 ፕሬዚደንት ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ላይ ተገናኝተው ከተነጋገሩ በኋላ የቦታውን አስፈላጊነት ችላ በማለታቸው መሆኑ ተነግሯል። የቪኦኤ የኮሪያ ስርጭት አገልግሎት ለውጭ ጉዳይ ሚኒስትር ተደጋጋሚ ጊዜ ጥያቄውን ማቅረቡ የተገለጸ ሲሆን የሚኒስትሩ ቃል አቀባይ ኔድ ፕራይስ በኢሜይል በሰጡት ምላሽ ይህን አስመልክቶ በአሁን ሰዓት አስተዳደሩ ይህን ብሏል ብዬ የምሰጣችሁ ምንም ነገር የለንም ብለዋል። ቃል አቀባዩ አያይዘው ይሁን እንጂ በሰሜን ኮሪያ ያለው የሰብአዊ መብቶች ሁኔታ የውጭ ፖሊሲያችን ዋነኛ ጉዳዮች አንዱ እንደሆነ ይቀጥላል ማለታቸው ተመልክቷል። ዓለም አቀፉ የሰብአዊ መብቶች ድርጅት ሂውማን ራይትስ ዎች የእስያ መምሪያ ረዳት ዲሬክተር ፊል ሮብልስተን በዓለም አቀፍ ደረጃ ስለ ሰብአዊ መብትና ዲሞክራሲ በትልቁ ጨነቃለው የሚል አስተዳደር በሰሜን ኮሪያ ያሉትን የሰብአዊ መብቶች ጥሰት አስመልክቶ አፋጣኝ እርምጃ መውሰድ አለበት ብለዋል። በኢራቅ ባለፈው ጥቅምት የተደረገው የብሔራዊ ምክር ቤት አባላት ምርጫ ውጤት ተሻሽሎ እንዲጸድቅ በመደረጉ አሸናፊዎቹ የፖለቲካ ፓርቲዎች መጪውን መንግስት ለመመስረት ድርድር እያደረጉ መሆኑ ተገለጸ። በፓርቲዎቹ መካከል ያለው ልዩነት የሐሳብ ሳይሆን በጠባብ የፖለቲካ ስልጣን ፍላጎት ላይ የተመሰረተ በመሆኑ ቀጣዩ የኢራቅ ጠቅላይ ሚኒስትር ማን ይሆናል የሚለው ጥያቄ ተከታዩ ፈተና መሆኑን ባለሙያዎች ለአሜሪካ ድምጽ ተናግረዋል። በምርጫው ያሸነፉት የኢራቅ ብሔርተኛው የሺያ ሃይማኖት መሪ ሙቅታዳ አልሳዳር ኢራን በኢራቅ ላይ ያላትን ተጽዕኖ ይሰብራሉ ተብሎ እንደሚጠበቅ ተገልጿል። ከኦማን በመካከለኛው ምስራቅ የፖለቲካ ተንታኝ የሆኑት ኦስማን አልሻርፊ ለአሜሪካ ድምጽ እንደተናገሩት አልሳዳር የኢራን ደጋፊ ሚሊሻዎች እንዲፈርሱ የተናገሩ ብቸኛው የፖለቲካ ሰው ናቸው ብለዋል። የአልሳዳር ቡድን ኢራንን የሚደግፉ ተፎካካሪዎችን በማሸነፍ በምክር ቤቱ 73 መቀመጫዎችን ማግኘታቸው ተገልጿል። ይሁን እንጂ ግን አብላጫውን ድምጽ ባለማሸነፋቸው የጠቅላይ ሚኒስትርነቱን ስፍራ ለማግኘት የሌሎችን ፓርቲዎች ድጋፍ ማግኘት ያለባቸው መሆኑ ተመልክቷል። ያን የማያደርጉ ከሆነ አሁን በስልጣን ላይ ያሉት የኢራቁ ጠቅላይ ሚኒስትር ሙስጠፋ አልቃድሂሚ ቦታውን እንደያዙ ሊቀጥሉ ይችላሉ ተብሏል። አልቃድሂሚ ወደ ስልጣን የመጡት እንደ አውሮፓ አቆጣጠር በ2020 ሲሆን በወቅቱ የኢራናውያን፣ አሜሪካውያን፣ የሺአ፣ የሱኒ፣ የኩርዶችና ሌሎች ድርጅቶችን የተስማማ ድጋፍ በማግኘታቸው መሆኑ ተነግሯል። የኢራቅ ጋዜጠኛ ሚና አልኦራቢ የእሳቸው በስልጣን መቆየት የትኛውንም የፖለቲካ ፓርቲም ሆነ ብሔር የማይወክል በመሆኑ አገሪቱን አረጋግቶ ሊያስቀጥል የሚችል መሆኑን ተናግረዋል። አሁን ባለው የአገሪቱ የፖለቲካ ሁኔታ ግን ያን ማድረግ ቀላል ላይሆን እንደሚችል ተመልክቷል። ዩናይትድ ስቴትስ ውስጥ የኦሚክሮን ቫይረስ በከፍተኛ መጠን የተስፋፋ ቢሆንም ወደ ሆስፒታል የሚገቡና በቫይረሱ ህይወታቸውን የሚያጡ ሰዎች ቁጥር በአንጻራዊነት ሲታይ ዝቅተኛ መሆኑን CDC ትናንት በሰጠው መግለጫ አስታውቋል። ይሁን እንጂ ዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል CDC ዲሬክተር ሮሼል ወልንስኪ ትናንት በዋይት ሃውስ ለጋዜጠኞች በሰጡት መግለጫቸው ለቫይረሱ የተጋለጡ ሰዎች እስከዛሬዎቹ ከፍተኛውን ደረጃ መያዙን ገልጸዋል። ዲሬክተሯ ባለፉት ሳምንታት ውስጥ ኦሚክሮን በመላ አገሪቱ በከፍተኛ ሁኔታ መስፋፋቱን የገለጹ ሲሆን በተከታታይ ሳምንታትም በዚሁ መልክ ይቀጥላል ብለዋል። የCDC ዲሬክተሯ በመግለጫቸው አሁን ያለው ተጋላጭነት ካለፈው ሳምንት በ60% የጨመረ መሆኑን ገልጸው በየቀኑ 240,000 ሰው ለቫይረሱ የሚጋለጥ መሆኑን ገልጸዋል። በየቀኑ 9,000 ሰዎች ወደ ሆስፒታል የሚገቡ መሆኑን ገልጸው ቁጥሩ 14% ያደገ መሆኑንም ዲሬክተሯ አስረድተዋል። ይሁን እንጂ የሟቾቹ ቁጥር በቀን 1,000 ሰዎች ሲሆን በፊት ከነበረው በ7% መቀነሱንም አመልክተዋል። የደራሲ ተስፋዬ ገብረአብ የቀብር ስነ ስርዓት ዛሬ ሐሙስ እኩለ ቀን ላይ በአስመራ ሃዝ መካነ መቃብር ቤተሰቦቹን የጥበብ አድናቂዎቹና ወዳጆቹ በተገኙበት ተፈጽሟል። ተስፋዬ በኢትዮጵያ ማስታወቂያ ሚኒስቴር የፕሬስ ዋና ስራ አስኪያጅ እንዲሁም የፎይታ መጽሔትና ጋዜጦች ዋና አዘጋጅ ሆኖ ሰርቷል። ባለፈው አርብ ታህሳስ 15 2014 በደረሰበት ህመም በ53 ዓመቱ በኬንያ በሕክምና ላይ እንዳለ ህይወቱ ማለፉም ተገልጿል። በአስመራ የሚገኘው ዘጋቢያችን ብርሃን በርሄ ተከታዩን ዘገባ ልኳል።
1961 ከአባቱ አቶ ገብረአብ ሀብተጽዮንና እናቱ ወይዘሮ መብራት ወልደ ማርያም በኢትዮጵያ ቢሾፍቱ የተወለደው ደራሲ ተስፋዬ ገብረአብ የአንደኛና መለስተኛ ደረጃ ትምህርቱን በደብረ ዘይት ህብረት ትምህርት ቤት፣ የሁለተኛ ደረጃ ትምህርቱን ደግሞ በደብረ ዘይት አጠቃላይ ሁለተኛ ደረጃ ትምህርት ቤት እንዳጠናቀቀ በታሪክ ህይወቱ ተመልክቷል። በ1983 በኢትዮጵያ ማስታወቂያ ሚኒስቴር ጽህፈት ቤት የፕረስ ኃላፊ በመሆን ለሁለት ዓመት ከሰራ በኋላ የእፎይታ መጽሔትና ጋዜጣ ዋና አዘጋጅ በመሆን ተራሮች ያንቀጠቀጠው ትውልድ የሚል ተከታታይ ታሪኮችን የያዙ መጽሐፍትን ከባልደረቦቹ ጋር በመሆን እንዳዘጋጀ፣ ቀጥሎም የቡርቃ ዝምታ የሚል መጽሐፍም ያልተመለሰው ባቡርና የቢሾፍቱ ቆራጦች የሚሉ እንደጻፈ በታሪኩ ተጠቅሷል። በሚጽፋቸው ጽሁፎች የተለያዩ ተቃውሞዎች ያጋጠሙት ደራሲ ተስፋዬ ወደ ስደት ለመሄድ እንደተገደደና በስደት በተለያዩ የአሜሪካና አውሮፓ ሀገራት በቆየበት ወቅትም የጋዜጠኛው ማስታወሻ፣ የደራሲው ማስታወሻ፣ የስደተኛው ማስታወሻ፣ የቅዳሜ ማስታወሻና የጀሚላ እናት የሚሉ መጽሐፍትን እንደጻፈም በታሪኩ ተጠቅሷል። ደራሲና ጋዜጠኛ ተስፋዬ ገብረአብ ከረጅም የስደት ዓመታት በኋላ ኤርትራ በመመለስ የኤርትራ ታሪክ ላይ ትኩረት ያደረጉ የኑረነቢ ማህደርና ጃንሆይና ደርግ እንዲሁም የትራቮሎ ዋሻ የሚሉ መጽሐፍትም እንደጻፈ በታሪኩ ተጠቁመዋል። ተስፋዬ ገብረአብ ቀይ ዘመንና ዘፈዳይን የሚሉ ሁለት መጽሐፍትን አጠናቆ ለማሳተም በዝግጅት ላይ እያለ ነው ባለፈው አርብ ታህሳስ 15 2014 በደረሰበት ህመም በ53 ዓመቱ በኬንያ በሕክምና ክትትል ላይ እያለ ህይወቱ ያለፈችው። ብርሃን በርሀ ለአሜሪካ ድምፅ ከአስመራ።
የቀድሞ የኤርትራ ህዝብ ነጻ አውጪ ግንባር ነባር ታጋይና ዋና ጸሐፊ ሮሞዳን መሐመድ በ83 ዓመታቸው አስመራ ውስጥ ከዚህ ዓለም በሞት መለየታቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። ሮሞዳን የነጻነት ትግሉን የተቀላቀሉት እንደ አውሮፓ አቆጣጠር በ1964 መሆኑ የተገለጸ ሲሆን በ1960ዎቹ ውስጥ ከአቶ ኢሳያስ አፈወርቂ ጋር ለፖለቲካ ስልጠና ወደ ቻይና መላካቸው በዘገባዎቹ ተመልክቷል። ከድርጅቱ መስራች አባላት አንዱ መሆኑ የተነገረላቸው ሮሞዳን እንደ አውሮፓ አቆጣጠር ከ1987 ጀምሮ ስልጣን እስከለቀቁበት ድረስ የግንባሩ ዋና ጸሐፊነትን ጨምሮ በተለያዩ ኃላፊነቶች ማገልገላቸው ተነግሯል። ሮሞዳን መሐመድ የስድስት ልጆች አባት ሲሆኑ የቀብር ስነ ስርዓታቸው የሚፈጸምበት ቀን በቅርቡ ይፋ እንደሚደረግ ተገልጿል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ደረጀን ለዘገባው። የተከበራችሁ አድማጮች፣ ተመልካቾችና የማህበራዊ መገናኛና የዌብ ተከታዮቻችን ጤና ይስጥልኝ። በድጋሚ ይቀጥላል ዝግጅታችን እስከ ምሽቱ 4 ሰዓት በ22 በ25ና በ31 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ላይ ከአሜሪካ ድምጽ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ዌብሳይታችንም ላይ አለን amharic.voanews.com ብላችሁ ልትከታተሉን ትችላላችሁ። በቀጥታ ይተላለፋል ይሄ ስርጭት በዩቲዩብ፣ በፌስቡክ፣ በኢንስታግራም፣ በትዊተር እንደዚሁ ልታገኙን ትችላላችሁ። በዚህ ምሽት ከያዝናቸው ዝግጅቶች መካከል በፕሬዚደንት ባይደን ትዕዛዝ ኢትዮጵያ የአሜሪካው የእድገት ተጠቃሚነት ሕግ ከፈጠረው አጎዋ ከፈጠረው መርሃ ግብር ከ27 ሰዓታት ባነሰ ጊዜ ውስጥ ውጭ ትሆናለች። ፕሬዚደንቱ ሐሳባቸውን ለማስቀየር ሲጥር የነበረው ኮሚቴ እንዳልተሳካለት ተናግሯል። መውጣቷን የሚደግፉም አሉ። አዳምጡት።
በአጎዋ ላይ ያለውን እርምጃ ለመቀየር ፈቃደኛ ሳይሆኑ ተገኝተዋል። ነገሩ እኛንም አስገርሟል።
እየተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ይህንን
አቶ መስፍን ተገኑና አቶ ዮሐንስ አብርሃ ይባላሉ የሰማችኋቸው። በምሽቱ ዝርዝር ያለ ዘገባ ይዘናል፣ ትሰማችኋላችሁ። አሁን የሰዓቱ የዓለምና የኢትዮጵያና የዓለም ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል። ሰሞኑን ጉንፋን መሰል ወረርሽኝ በኢትዮጵያ የተለያዩ አካባቢዎች መስተዋሉን የጤና ሚኒስቴር ገልጿል። ኦሚክሮን ስለ መግባት አለመግባቱ ግን እስካሁን ድረስ አልታወቀም። ፀሐይ ዳምጠው በጤና ሚኒስቴር የእናቶችና የሕፃናት ጤና ዳይሬክተር የሆኑትን ዶክተር መሰረት ዘላለምን አነጋግራ ነበረ። ተከታዩን ይዛለች።
በኢትዮጵያ አራተኛው የኮቪድ-19 ማዕበል መነሳቱን ተከትሎ በየቀኑ የናሙና ምርመራ ከሚደረግላቸው በርካታ ቁጥር ያላቸው ሰዎች ለኮሮና ቫይረስ ተጋልጠው መገኘታቸውን የጤና ሚኒስቴር መረጃ ያመለክታል። በተለይ ከሶስት ሳምንት ወዲህ በተለያዩ የአገሪቱ ክፍሎች ጉንፋን መሰል ወረርሽኝ ተከስቷል። ይህ ጉንፋን መሰል ወረርሽኝ አዲሱ ኦሚክሮን ዝርያ ይሁን አይሁን የተረጋገጠ ነገር ይኖር እንደሆነ በጤና ሚኒስቴር የሕፃናትና እናቶች ጤና ዳይሬክተር ዶክተር መሰረት ዘላለም ዓለምን ጠይቄ ነበር።
እንግዲህ ጉንፋን መሰል ወረርሽኝ ተከስቷል። በተለይ ሌላ ሀገር ላይ መረጃቸው ይፋ እንደሚያደርገው ኦሚክሮን የተባለው ሌላኛው የኮቪድ-19 ዝርያ መከሰቱን ብዙ ሀገራት ይፋ አድርገዋል። ያን ይፋ ሲያደርጉ ደግሞ አጥንተው ጄኖታይፕ ሰርተው ወይም ደግሞ የዝርያውን አይነት ካረጋገጡ በኋላ እንዲህ አይነት መግለጫ ይሰጣሉ። እኛ ሀገር ውስጥም እንግዲህ አዲስ አበባ ውስጥ በጣም ብዙ ሰው ህጻናትም ሳይቀር እንደዚህ ጉንፋን መሰል የህመም ስሜቶች ያላቸው ሰዎች ብዙ አሉ። እንደምናየውም የኮቪድ-19 ምርመራ ሲካሄድ በየቀኑ እየጨመረ መሆኑን አይተናል። እንግዲህ ዓለም በአራተኛ ወጀብ ላይ ከሆነች ኢትዮጵያም ከዛ ነጻ የምትሆንበት ነገር የለም። ምክንያቱም ከኮቪድ-19 ብዙ ነገር ተምረናል። ስለዚህ ይህን ስንል አሁን ያለው ይሄ ወጀብ ቀጥታ ይሄ ኦሚክሮን ኢትዮጵያ ውስጥ ገብቷል ለማለት አንችልም። ምክንያቱም ጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን ምርመራ እየተከናወነ ነው። ስለዚህ ያን ምርመራ ውጤት ተይዞ መረጃው ትክክለኛ መረጃ ሲኖር በፌዴራል ጤና ሚኒስቴር በኩል ለህዝቡ ይፋ የምናደርግ ይሆናል። ግን አሁን ይሄ እሱ ነው አይደለም የሚለው ሳይሆን ዋናው ጉዳይ ጉንፋን መሰልም ሆነ ማንኛውም አይነት ስሜት ካለ በዚህ ሰዓት ስሜቱ ያላቸው ሰዎች ሄደው ምርመራ ማድረግ እንዳለባቸው በአጽንኦት እንመክራለን።
የኮቪድ-19 ወረርሽኝ አሁን ባለው ሁኔታ በቫይረሱ የተያዙ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ እንደሆነ የተናገሩት ዶክተር መሰረት የቫይረሱን ስርጭት ለመከላከል ሁሉም ሰው መከላከያውን ክትባት እንዲወስድ መክረዋል። በቅርቡ መጀመሪያ በተቀመጠው መመሪያ ክትባቱን ሙሉ በሙሉ የወሰዱ ሰዎች የመጨረሻውን ክትባት ከወሰዱ 6 ወር ከሞላቸው ማጠናከሪያውን መከተብ እንዳለባቸውም ዶክተር መሰረት ተናግረዋል። እስካሁን ባለው መረጃ በአንደኛው ዙር ከ10 ሚሊዮን ሰው በላይ ክትባቱን መውሰዱንም ዳይሬክተሯ ገልጸዋል።
ከ10 ሚሊዮን በላይ ዜጎቻችን በክትባት መድረስ ችለናል። 10 ሚሊዮን ስል አንድ ብቻ ዶዝ የወሰዱትን ለማለት ስለዚህ 2 ዶዝ ወይም ደግሞ ሙሉ በሙሉ ክትባት ያገኙ በቅርብ ስለሆነ ቡስተር ያልነው ሙሉ በሙሉ ያልነው ከቡስተር በፊት ጨርሳችኋል ተብሎ ሙሉ በሙሉ የወሰዱ ወይ 2 ሌሎቹን ክትባት ጆንሰን ከሆነ 1 የወሰዱ እሱን 4.5% የሚሆኑትን ታላሚዎች ወይም የህብረተሰብ ክፍል መድረስ ችለናል። 4 ሚሊዮንና ከዛ በላይ ይሄ ትልቅ ውጤት ነው። እንደ ሀገር ከሚጠበቅብን ግን በጣም ገና መሆናችን እዚህ ላይ መግለጽ ፈልጋለሁ። የሚጠበቅብን 50 በመቶ የሚሆኑትን ከ45 እስከ 50 በመቶ የሚሆኑ የኢትዮጵያ ዜጎች በክትባት ሙሉ በሙሉ እንዲከተቡ ማድረግ መቻል ነው። አሁን ባለው ዝርዝር ባለን መረጃ ባለን ውጤት 43 በመቶ መድረስ የቻል ነው አዲስ አበባ ውስጥ። ከሌሎቹ ክልሎች ግን ብዙዎቹ ከ10 በመቶ በታች ያሉትን ዜጎች መድረስ ችለናል። ስለዚህ በቀጣይ በስፋት መስራት እንዳለብን፣ በተለይ የበሽታው ስርጭት ዝርያውን የመቀየር ባህሪውን የመቀየር ጉዳይ እያየን ስለሆነ አራተኛ ወጀብ ላይ ነው ያለነው። ቀጣይ አምስተኛ ስድስተኛ ወጀብ ለመከላከል እና ከጤናም ባሻገር የሀገራችን ኢኮኖሚ አጠቃላይ ያለው ሁለንተናዊ ችግር እንዳይከሰት ይሄን እንዲያገግም ከማድረግ አንጻር መከተብ ይኖርብናል ብዬ አስባለሁ። ስለዚህ 45 በመቶና ከዛ በላይ የሆኑ ዜጎቻችን በክትባት ተደራሽ ለማድረግ እንደ ጤና ሚኒስቴር ከሌሎች አጋር አካላት ሴክተሮች ጋር በመሆን እንደ መንግስት ሰፊ ስራ ሰፊ ርብርብ እየተደረገ ነው። በዚህ ረገድ እንግዲህ በቀጣይ ብዙ የቤት ስራ እንዳለብንና ብዙ እንደምንሰራ እዚህ ላይ ገልጻለሁ።
በሰሜን አካባቢዎች በተካሄደው ጦርነት ምክንያት ከቤትና መንደራቸው ተፈናቅለው በየመጠለያ ጣቢያ የሚገኙ ዜጎች ለኮቪድ-19 እንዳይጋለጡ የጤና ሚኒስቴር ትኩረት ሰጥቶ እየሰራ መሆኑን ዶክተር መሰረት አመልክተዋል።
እዛ አካባቢ ክትባቱን ተደራሽ ለማድረግ ዜጎች የኮቪድ-19 ምርመራ እንዲደረግላቸው በማድረግ የአፍና የአፍንጫ መሸፈኛ ጭንብሎችን እንዲኖር በማድረግ፣ ሌላው ደግሞ ውሃ ላይኖር ይችላል፣ የውሃ አቅርቦት እንዲኖር የሀንድ ሳኒታይዘር እንዲኖር ከማድረግ አንጻር እኛም እንደ መንግስት ከሌሎች አገር አካላት ጋር የምንሰራቸው ስራዎች አሉ። ግን ካለው ችግር አንጻር ታች ሄደን ካለው ነባራዊ ሁኔታ አንጻር በጣም ፈታኝና ከባድ መሆኑን እዚህ ጋር መግለጽ እፈልጋለሁ። ምክንያቱም ተራርቃችሁ ተቀመጡ የምንልበት ሁኔታ የለም። ምክንያቱም ከነበሩበት ቀያቸው ተፈናቅለው በማይመች ሁኔታ ውስጥ ነው ያሉት። ስለዚህ ለእነዚህ ዜጎች ደግሞ የመጀመሪያው አማራጭ ያልነው በክትባት መድረስ ነው። ስለዚህ አሁን ከክልሎች ጋር የምንሰራው ስራ አለ፣ ቀደም ብለንም የሰራ ነው አለ። በመጠለያ የሚገኙ የህብረተሰብ ክፍሎችን ለመድረስ ክትባቶችን ተደራሽ ለማድረግ የሰራ ነው ስራ አለ። አሁን ደግሞ የጸጥታ ችግር በተስተካከለበት ቦታ ደግሞ አሁንም የመጀመሪያ የቀዳሚ አጀንዳችን በዚህ አካባቢ ያሉ ተጋላጭ የህብረተሰብ ክፍሎችን የምርመራ እንዲያገኙና በተለይ ደግሞ ክትባት እንዲያገኙ የማድረግ ስራ በስፋት እየሰራ ነው። እንዲያውም ጆንሰን አንድ ብቻን በቂ ከመሆኑ አንጻር ጆንሰን ክትባት በይበልጥ በስፋት የምንጠቀም እዚህ አካባቢ መሆኑንም በዚህ አጋጣሚ ገልጻለሁ።
ኮቪድ-19 ኢትዮጵያ ውስጥ ከተከሰተው 22 ወራትን ያስቆጠረ ሲሆን እስካሁን ባለው መረጃ ከ6900 በላይ ሰው በወረርሽኙ ምክንያት መሞቱ ተገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ዶክተር መሰረት ዘላለምን እንዲሁም ባልደረባዬን ፀሐይ ዳምጠውን አመሰግናለሁኝ ለዚህ ዘገባ። ወደ ተከታዩ ቅንብር እናልፋለን። የዕለቱን አብይ ርዕስ ዘገባ ነበር የሰማችሁት። ተከታዩ ዘገባ ወደ ሶማሌ ክልል ነው የሚወስደን። ሶማሌ ክልል ውስጥ በበረታው እና በአካባቢውም በበረታው ድርቅ ምክንያት ወደ 2.5 ሚሊዮን ወደ 2 ሚሊዮን ተኩል የሚጠጋ ቁጥር ያለው ሰው ለከፋ ችግር ተጋልጧል። ያንን የሚያክል ቁጥር የሚያክል ሰው አጣዳፊ እርዳታ ያስፈልገዋል። በተለይ ደግሞ የዚህ ድርቅ ተጎጂዎች ወደ ጅጅጋ ከተማ ወደ ክልሉ ዋና ከተማ ወደ ጅጅጋና በአካባቢዋ ወዳሉት አጎራባች ወረዳዎችም እየዘለቀ እየተፈናቀለ መሆኑን የክልሉ መንግስት አስተዳደር ተናግሯል። አዲስ ቸኮል ዝርዝሩን ይዟል።
በሶማሌ ክልል የተከሰተው ድርቅ ተከትሎ የእንስሳት መኖ ውሃና ሰብአዊ ድጋፍ የሚሹ የክልሉ አርብቶ አደሮች ድርቁ ወዳልተከሰተባቸው የፋፈና ሲቲ ዞኖች የሄዱ መሆናቸውን የክልሉ መንግስት ተናግረዋል። የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድ ለአሜሪካ ድምፅ እንደገለጹት በዋናነት የጅጅጋ ከተማና አካባቢዋ ወደሚገኙበት የፋፈን ዞን ተፈናቅለው የሄዱ የክልሉ አርብቶ አደሮች በ63 መጠለያ ጣቢያዎች ይገኛሉ ብለዋል። ለተፈናቃዮቹ ከእንስሳት መኖና የእህል እርዳታ ባሻገር ከፍተኛ ቅዝቃዜ የሚስተዋልበትን የጅጅጋ ዙሪያን ቅዝቃዜ መቋቋም ላልቻሉ አርብቶ አደሮች የብርድ ልብስ ድጋፍን መቅረብ እንደጀመሩ ተናግረዋል።
በዚሁ በህዝብ ቁጥር 2.4 ሚሊዮን የሚገመት ህዝብ የድርቁ ተጎጂ ሆነዋል። ተፈናቃዮቹ ወደ ሁለቱ ዞኖች ነው በከፊል እየመጡ ያሉት። ከዶሎ ዞን ከቆረሄ የተፈናቀሉ እንዳሉ ወደ ፋፈን ነው የመጡት። በአጠቃላይ የፋፈን ዞን 11 ወረዳዎች ከአንድ ወረዳ ውጭ ሁሉንም ወረዳዎች አስር ወረዳ ፋፈን ዞን ማለት ጅጅጋ እና ጅጅጋ አካባቢ ብዙ ተፈናቃይ እያስተናገደ ነው። በዚሁ የአየር ሁኔታም ስለሚከብድ ያው የጅጅጋ ንፋሳማ ነው፣ ቅዝቃዜ አለ፣ እየተቸገሩ ነው ተፈናቃዮቹ። በዚሁም ኤንኤፍአይ ቁሳቁሶች መንግስት እያደረሰ ነው የሚገኘው።
በሶማሌ ክልል ካሉ 11 ዞኖች መካከል በ9 የሚገኙ 78 ወረዳዎች የድርቁ ተጎጂዎች ሲሆኑ የክልሉ መንግስትና ረጅ ድርጅቶች ለድርቁ ተጎጂዎች ልዩ ልዩ ድጋፍ እያደረጉ መሆኑን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱ ቃድር ተናግረዋል።
መደበኛ የእህል እርዳታ ለ62,960 በዚሁ ዳዋ ዞን እርዳታ ደርሷል። ከፌዴራል መንግስት እና ደብሊውኤፍፒ ጋር መንግስት ድጋፍ በማድረግ በዚሁ ጎን ለጎን መደበኛ ምግብ እርዳታ ያገኙ የነበሩ መደበኛ የእህል እርዳታ ለ2.4 ሚሊዮን ህዝብ ደርሷል። በዚሁ 25 ወረዳዎች የገንዘብ ድጋፍ ነው የተደረገው። በገንዘብ 199,639,639 ብር የገንዘብ ድጋፍ ተደርጓል። በዚሁ እንደዚሁ መደበኛ የእህል እርዳታ 26,754 ሜትሪክ ቶን የእህል እርዳታ ድጋፍ ተደርጓል። አጠቃላይ መደበኛ የእህል እርዳታ የነበረው ነው እና በገንዘብ ያው እህል እርዳታም ገንዘብ እርዳታ ስንል መደበኛ የበጎ አድራጎት ድርጅቶች እንደ ደብሊውኤፍፒ የሚሰጡት መደበኛ ያገኙ የነበረው በዚሁም ከድርቁ ጎን ለጎን ህዝቡን ለማዳረስ ድጋፍ ተደርጓል።
በአሁኑ ሰዓት የእንስሳት መኖና ውሃ ድጋፍም እየቀረበ መሆኑን ነው የቢሮ ኃላፊው ጨምሮ የገለጹት።
ውሃ ቅጂውም እየተካሄደ ነው። 69 ወረዳ ውስጥ ወደ 5 ብቻ ነው 78 ውስጥ 69 እና 4 በጎ አድራጎት የሚሸፈን እየተደረገ ነው። እንደዚሁም የእንስሳት መኖ ከትላንት ወዲያ ተጭኗል። 58 ተሳቢ መኪኖች ወደ ተለያዩ 15 ወረዳዎች ድጋፍ ለማድረግ ጉዞ ጀምሯል። ይሄንን የእንስሳት መኖ በክልሉ እርሻ ምርምር እና በክልል ግብርና ቢሮ ነው የተዘጋጀው።
የሶማሌ ክልል ድርቁ ከተከሰተ በኋላ የ200 ሚሊዮን ብር አስቸኳይ በጀት ለድርቁ ምላሽ ለመስጠት ያጸደቀ ሲሆን ይህንኑ በጀትም ክልሉ በአግባቡ ጥቅም ላይ የዋለ ነው ብለዋል የቢሮ ኃላፊው። በድጋፉ ከክልሉ መንግስትና ከዓለም አቀፍ የረድኤት ድርጅቶች ባሻገር ከክልሉ ባለሀብቶች ገንዘብ በማሰባሰብና በውጭ የሚኖሩ የክልሉ ተወላጆችን በማሳተፍ ተጎጂዎችን ተደራሽ ለማድረግ ጥረት እየተደረገ መሆኑ ነው አቶ አብዱልቃድር የሚናገሩት። ከዚህ ባሻገር በሰሜን ኢትዮጵያ የነበረው ጦርነት መረጋጋቱ የፌዴራል መንግስት ለድርቁ ትኩረት እንዲሰጡ ያስችላል የሚል ተስፋ እንዳላቸው ገልጸዋል። በአፍሪካ ቀንድ በተከሰተው ድርቅ 20 ሚሊዮን ኢትዮጵያውያን፣ ሶማሊያውያንና ኬንያውያን ተጎጂ መሆናቸውን ዓለም አቀፍ መረጃዎች ያመለክታሉ። በሶማሌ ክልል የድርቁ ተጽዕኖ እስከ መጪው ሚያዝያ ሊዘልቅ እንደሚችልም ነው የተገለጸው። የሶማሌ ክልል አጎራባች በሆነው በኦሮሚያ ክልል ቦረና ዞንም ተመሳሳይ ድርቅ መከሰቱና በአስር ሺዎች የሚቆጠሩ እንስሳት መሞታቸውን የአሜሪካ ድምጽ መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ የውጭ ፖሊሲ አዲሱ ምዕራፍ ያለ ርዕዮተ ዓለም የሀገርን ጥቅም ማስከበር ነው ወይም ከርዕዮተ ዓለም ውጪ በሆነ መንገድ የሀገርን ጥቅም ማስከበር ነው ብለዋል የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ለጋዜጠኞች በሰጡት መግለጫ። ወደ ሀገሩ እየገባ ላለው ሰሞኑን በዓለሙ ሁሉ ላይ ተበትኖ የሚኖር ትውልደ ኢትዮጵያ ማኅበረሰብም የተለያዩ ዝግጅቶችን ያካተተ መርሃ ግብር መሰናዳቱን አምባሳደሩ ተናግረዋል። መለስካቸው አማሃ ዝርዝሩን ይዟል።
የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ በሳምንታዊ መግለጫቸው ከአዲሱ ብዝሃ ዋልታ ዓለም አቀፋዊ ግንኙነት አኳያ በኢትዮጵያ የውጭ ግንኙነት ፖሊሲ አዲስ ምዕራፍ ተጀምሯል ከተባለ ከርዕዮተ ዓለም ልዩነት ባሻገር የሀገሪቱን ጥቅም ማስከበር እንደሆነ ተናግረዋል። በሀገሪቱ እየተካሄደ ነው ካሉት አጠቃላይ ለውጥ ወይንም ሪፎርም አንዱ በውጭ ጉዳይ ሚኒስቴርም እየተከናወነ እንደሆነ ገልጸው ይህ የለውጥ ሥራ የጠቅላይ ሚኒስትር ጽሕፈት ቤትን ጨምሮ ከሌሎች ባለድርሻ አካላት ጋር ላለፉት 100 ቀናት ሲገመገም እንደነበረ ገልጸዋል። ተገኝተዋል የተባሉትን ተጨባጭ ውጤቶችም ዘርዝረዋል። ከሀገሪቱ የውጭ ፖሊሲ ለውጥ አኳያም ተከታታይና ዘላቂ መርሆች እስከ ዛሬም በነበሩ መንግስታት ያልተለወጡ መሆናቸውን ያስታውሱት አምባሳደር ዲና የሚለወጡት እነዚህን ዘላቂ የሀገር ጥቅሞች የማስጠበቂያ ዘዴዎች ናቸው ብለዋል።
ስለዚህ አሁን እኛ ጋር ያለው የውጭ ግንኙነት እንትን ለየት የሚያደርገው ከሁሉም ለመጠቀም መቻል አብሮን ከመሄድ ጋር እኛም ብሔራዊ ጥቅም እኛን ጥቅም ሊያስጠብቅ በሚችል ጥቅም ከሚሰጠን ከማንም ጋር አብረን እንሆን ነው። ከሁሉም ምን ችግር አለው? አሜሪካኖች የሚሉት አለ ዘ ፕራይስ ኢዝ ራይት የሚሉት ነገር ምን ቸገረኝ ካዋጣኝ አይነት ነገር እንደዛ ነው። አሁን ሚልታይፖላር ዘመን የሚፈቅደው ግንኙነት እሱ ነው። ስለዚህ የተለየ ምዕራፍ ብለን የምንል ከሆነ እሱ ነው የሚሆነው ማለት ነው። ለዚህ ነው አሁን ለምሳሌ በውጭ ግንኙነታችን ከአይዲዮሎጂ ጋር የተያያዘ ነገር የለም። ኤምባሲዎቻችንም ውጭ በሚሰሩበት ጊዜ አሁን የሶሻሊስት ማዕከል አይደለም የሚያደራጁት፣ የካፒታሊስት ማዕከል አይደለም የሚያደራጁት፣ በዜግነት ነው የሚያደራጁት። የሀገር ጉዳይ ሀገርን ማዕከል አድርጎ የማያስኬድ ነገር ነው። የምዕራፍ ልዩነቱ ይሄ ነው የሚሆነው። ይሄ ማለት ግን የነበሩት የሀገር ጉዳይ አራምዱም አይደለም እያልኩ ያለሁት ኮንቲኒቲ የፎሬን ፖሊሲ ኤሌመንቶች አሉ። አንድነት የሚለው የሀገር ሰላም እንዴት ያስጠብቃል የሚለው ልዩነት እንጂ ሀገር ሰላም የሚለው ላይ ሁሉም አንድ ሁሉም ሀገር ሰላም ይፈልጋል። ነጻነት ይላል፣ ብሔራዊ ሉዓላዊነት ይላል። እንደዚህ ነው። እነዚህ ይህን በተመለከተ በጥቅሉ ይህን ነው ማለት የሚቻለው ለማለት ነው።
በአውሮፓውያን ዘመን አቆጣጠር በሚብተው አዲስ ዓመት መስሪያ ቤቱ ሊያሳካቸው ያቀዳቸው ተግባራት ምንድን ናቸው የሚል ጥያቄም ከጋዜጠኞች ቀርቦላቸው ነበረ።
አንድ ሉዓላዊነትን አስተማማኝ በሆነ ሁኔታ ማስጠበቅ ትልቁ ዋና ዝግጅት ነው የሚሆነው። በውጭ ግንኙነትም ይህ ትኩረት ይሰጣል። ከአሁኑ የተጀመሩትና ወዳጅ ከሆኑት መንግስታት ጋር ያለንን ግንኙነት አጥብቀን እንሰራለን። በአፍሪካ ማዕቀፍ በተለይ ከአፍሪካ ሀገሮች ጋር ያለንን ግንኙነት እናጠብቃለን። አሁን ለእኛ መስጠት የጀመሩትን ድጋፍ ይበልጥ እንዲያጠናክሩት ኮንቲኔንታል ማዕቀፍ እንዲሰጡትም እንሄድበታለን። ሌሎችም አጋር መንግስታት በዚህ ደረጃ ድጋፋቸውን ጠንክረው እንዲቀጥሉ እንገፋፋቸዋለን። እነዚህ ኢትዮጵያ ሚስ አንደርስታንድ አድርገው ፖርትሬ አድርገው ኢትዮጵያ ልትፈርስ ነው በሚል ሂሳብ በትንሹ ተምነው የተነሱት ወገኖችም ይህን ትመናቸውን ትተው ወደ ልቦናቸው እንዲመለሱና ከኛ ጋር ያለንን ግንኙነት የቆየን ግንኙነት በተለይ ምዕራቡ ዓለም እንደገና እንዲያድሱት ፍላጎት አለን። በዚህም በኩል እንሰራለን።
አምባሳደሩ አክለው የሀገሪቱ ዲፕሎማሲያዊ አካሄድ በራስ መተማመን ላይ የተመሰረተ ሁልጊዜም ለትብብር ክፍት የሆነና የወደፊቱን አዎንታዊ ግንኙነት ባለፈ አሉታዊ ግንኙነት የማይመዝን እንደሆነ አስረድተዋል።
እኛ የማያኮርፍ የማያፍር ጥቅሙን በማሳወቅ ደረጃ ማለት ነው አይነት የውጭ ግንኙነት ነው መከተል የምንፈልገው። የማያኮርፍ ማለት አናኮርፍም፣ ትክክለኛ አቋም ይዘን እስከሄድን ድረስ የሀገራችን ጥቅም ሊያስከብሩ የሚችሉትን ሁሉንም በሮች እናንኳኳለን። ከሌሎች ጋር በጋራ ጥቅም በመከባበር መንፈስ በመተባበር አብረን ለመስራት ያለንን ዝግጅት እንገልጽላቸዋለን። ሆፕፉሊ ይህኛው ለእነሱም ይጠቅማል ብለን ነው። በተረፈ ግን የኒኦ ኮሎኒያል ቴንደንሲ ግን አትሰራም፣ እንደማትሰራ በኢትዮጵያ እንዲያረጋግጡ እንፈልጋለን። ይህን ኦልሬዲ እያረጋግጡ ይሄዳሉ ብለን ተስፋ እናደርጋለን። 2022 የተሳካ የውጭ ግንኙነት በሁሉም መስኮች እንደምንሰራ እርግጠኞች ነው። በኢኮኖሚም፣ በፖለቲካም፣ በማህበራዊ ኑሮ። በተረፈ ግን በወዳጆቻችንም፣ በውስጥ ህዝባችን በዋናነት በሰልፍ ሪላያንስ የወደመውን በተሻለ ሁኔታ እንደገና መልሰን የምንገነባበት ዘመን ነው የሚሆነው የሚል ነው።
በዚህ መግለጫቸው አምባሳደር ዲና ሙፍቲ ሰሞኑን ወደ ሀገር እየገቡ የሚገኙ የኢትዮጵያውያንና ትውልደ ኢትዮጵያውያን የዲያስፖራ ማህበረሰብ አባላት ለቆይታቸው ወቅት በተዘጋጁላቸው ክንውኖች ላይ አተኩረዋል። መሰናዶዎቹ የዲፕሎማቲክ ድጋፎችን ለማስገኘት የሚረዱ ማኅበራዊ፣ ኢኮኖሚያዊና የመሳሰሉ ፋይዳ ያላቸው መሆናቸውን አስታውሰው አንዳንዶቹን ጠቅሰዋል።
የአዲስ አበባ ከተማ ፕሮጀክቶች አሉት። እነዚህ ፕሮጀክቶችንም ዲያስፖራ እንዲጎበኝ እቅድ ተይዟል። በግጭት የተፈናቀሉ የተጎዱ አካባቢዎችን ጉብኝት እንደዚሁ በፕሮግራም ውስጥ አለ። ዲያስፖራና የአገር ግንባታ የሚል ስያሜ የተሰጠው አንድ ክዋኔም አለ። ለዲያስፖራው ለመከላከያ ቤተሰቦች ስጦታ የሚሰጥበትም ዕለት እንደዚሁ ተዘጋጅቷል። ዲያስፖራን ከአረንጓዴ አሻራ ጋር ፋሚሊያራይዝ ለማድረግ የሚቻልበትም አንድ እቅድ እንደዚህ ወጥቷል። ገናን በላሊበላ የሚል ላሊበላ እንደምታውቁ ታሪካዊ ከተማችን ናት። በዚህ በአሸባሪው ነው ኃይል ከወደሙትና ከተጎዱ አካባቢዎች አንደኛዋ ናት። ስለዚህ እዚህ እቅድ ውስጥ ገናን በላሊበላ የሚል አንድ ክንውን ይኖራል ማለት ነው። እዚሁ ከተያዙት
አምባሳደር ዲና ከጋዜጠኞች ለቀረቡላቸው ሌሎች ልዩ ልዩ ጥያቄዎችም መልስ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባ እናልፋለን። ወደ ባህር ዳር ይወስደናል። ተመሳሳይ ርዕስ ነው። ሰሞኑን ወደ ኢትዮጵያ እየገቡ ባሉት ትውልደ ኢትዮጵያ ላይ ያተኩራል። ከመላው ዓለም የክልሉ የባህልና ቱሪዝም ቢሮ ዛሬ በሰጠው መግለጫ አስቴር አነጋግራቸዋለች። የቢሮውን ኃላፊ በተለይ በህወሓት ቁጥጥር ስር የነበሩ አካባቢዎችን አዘዋውረው ለዳያስፖራው ማህበረሰብ አባላት የማሳየት ሀሳብ አላቸው። ወደ አስቴር ምስጋናው ልሰዳችሁ።
የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው ወደ ሀገር ቤት ለገቡ በዓለም ዙሪያ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የአማራ ክልል የተለያዩ መርሃ ግብሮችን ማዘጋጀቱን የባህልና ቱሪዝም ቢሮ ኃላፊ አቶ ጣሂር መሐመድ አስታውቀዋል። መርሃ ግብሮቹ ከፌዴራል መንግስቱ እቅድ ጋር የተጣጣሙ መሆናቸውን የጠቆሙት አቶ ጣሂር ሃይማኖታዊና ባህላዊ በዓላትን ከማክበር ባለፈ በህወሓት የተፈጸሙ ሰብአዊ ጉዳቶችንና የወደሙ መሰረተ ልማቶችን ከሸዋሮቢት እስከ ጭና ድረስ እንደሚጎበኙም ገልጸዋል።
መርሃ ግብራችን የሚጀምረው በተመሳሳይ ታህሳስ 25 አዲስ አበባ ላይ ነው። እንግዲህ ታህሳስ 25 አዲስ አበባ ላይ በመስቀል አደባባይ መነሻው በጠዋቱ ያደረገው ጉዞ በዚያው ቀን ውስጥ በታህሳስ 25 ከአዲስ አበባ ተነስቶ በደብረ ብርሃን ሸዋሮቢት ኬሚሴን ሸዋሮቢትና ኬሚሴን በጦርነቱ ጉዳት የደረሰባቸውን አካባቢዎች ጎብኝቶ አዳሩን ኮምቦልቻ ያደርጋል ማለት ነው። በኮምቦልቻም ጉዳት የደረሰባቸውን የተለያዩ ኢንዱስትሪዎች ጉብኝት ያደርጋል ማለት ነው። ቡድኑ ኮምቦልቻ አዳር ከተቆየ በኋላ ወደ ደሴ ጉዞ ተደርጎ ደሴም ላይ የተወሰነ ጉብኝት መርሃ ግብር ይኖረናል። ጉዟችን ወደ ወልዲያ ይቀጥላል ማለት ነው። በእኛ በኩል ወደ ቆቦ ይሆናል ጉዞ ማለት ነው። በቆቦም ወራሪው የትግራይ ቡድን በዚህ አካባቢ በቆየበት ጊዜ ያደረሳቸውን ጉዳቶች ጎብኚዎቹ የሚከታተሉ ይሆናል። የሚታወቀው ገናን በላሊበላ ደማቅ ዝግጅት ይደረጋል ማለት ነው። በጎንደር ከተማ የጥምቀት በዓልን የተመለከተ ልዩ ልዩ መሰናዶ ይኖራል ማለት ነው። እሱም መሰናዶ የመጡት እንግዶቻችን እንዲከታተሉ በቂ ዝግጅት ተደርጓል።
በህወሓት ተይዘው በቆዩና በሌሎችም አካባቢዎች ያለውን የጸጥታ ሁኔታ በተመለከተ ከጋዜጠኞቹ ለቀረበላቸው ጥያቄ ምላሽ የሰጡት አቶ ጣሂር ሙሉ የጸጥታ ኃይሉ በተጠንቀቅ ላይ ነው ብለዋል።
የጸጥታ ኃይሎችን ኦሪንቴሽን ከመስጠት ጀምሮ ስታንድ ባይ የሆኑ ኃይሎችን በየቦታው ከማዘጋጀት እንዲሁም ለጎብኚዎቻችን በነፃነት እንዲንቀሳቀሱ ሊያደርግ የሚችል የጸጥታ ሁኔታ በልዩ ሁኔታ ታስቦበት ተሰርቷል። አስተማማኝ በሚባል ደረጃ ላይ ነው ያለው። በአሁኑ ሰዓት አብይ ኮሚቴው ከመነሻው ትኩረት ሰጥቶ የተሰራባቸው ጉዳዮች መካከል አንደኛው የጸጥታው ጉዳይ ነው ማለት ነው። እሱ በአሁኑ ሰዓት በአስተማማኝ ሁኔታ ነው የሚገኙ። ማንኛውም ጎብኚ ይህንን ተከትሎ ወደ አካባቢያችን እንዲመጣና ምንም አይነት ስጋት እንዳለበት ከወዲሁ ለመንገር የምንወደው ከአገልግሎት ሰጪ ተቋማት ጋር በተያያዘ አብዛኛው አካባቢ ላይ የደረሱ ክድመቶች የሚታወቁ ናቸው። የሚመጡ ወገኖቻችን በተቻለ መጠን ያለውን አጠቃላይ አገልግሎት እንዲያገኙና የቆይታቸው የተሻለ እንዲሆን ጥረት እናደርጋለን። ከዚህ ጋር ተያይዞ ግን ለመታደስ፣ ለመስተካከል፣ አገልግሎት ለመስጠት ጊዜ የሚፈጅባቸው በርካታ ተቋማቶቻችን ስላሉ እነዚያ ነገሮች ከነ ድክመታቸው የቆየንበት ሁኔታ ጦርነት መሆኑን ግምት ውስጥ በማስገባት ባለው አጠቃላይ አክሰስ ግን እንግዶቻችን ተቀብለው ለማስተናገድ ዝግጁ መሆናችን እንገልጻለን።
በዲያስፖራ ያለው ትውልደ ኢትዮጵያ ሀገሩ ላይ ማልማት እንዲችል የተለያዩ የመዋለ ንዋይ አማራጮች የተዘጋጁ መሆኑን አቶ ጣሂር አስታውቀዋል። አክለውም በጋራ ሀገርን ለማልማት ያስችል ዘንድ ያሉት የቢሮ ኃላፊው ማንኛውም በውጭ የሚኖር ትውልደ ኢትዮጵያ ወደ ሀገሩ ሲገባ አዲስ አበባ ላይ በሚገኘው የአማራ ክልል በይነ መንግስታት ቢሮ እንዲመዘገብ አሳስበዋል። አዲስ አበባ መመዝገብ ያልቻሉት በክልል ዋና ዋና ከተማ አስተዳደሮች እየቀረቡ እንዲመዘገቡ አቶ ጣሂር መክረዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዚህ ዘገባ። ይቀጥላል ዝግጅታችን። መጽሔት ነው እያሰማናችሁ ያለ ነው። የተከበራችሁ አድማጮች፣ ተመልካቾች፣ ተከታዮቻችን የሶማሊያ ታጣቂ ቡድን አልሻባብ ዛሬ ማለዳ ላይ ከሞቃዲሾ ከዋና ከተማይቱ 30 ኪሎ ሜትር ርቀት ላይ በምትገኘው ባላድ ከተማ ላይ ጥቃት መሰንዘሩ ተዘግቧል። ወደ ከተማዋ ታጣቂው ቡድን ከገባ በኋላ ብዙም ሳይቆይ በመንግስቱ ኃይሎች እንዲወጣ መደረጉ ተገልጿል። ኃይሎቹ የአልሻባብ ታጣቂዎች ባላድ ውስጥ በቆዩበት ጊዜ ዋና የጥቃት ኢላማ ያደረጉት አስተዳደሩንና የአስተዳደሩን መስሪያ ቤት ህንፃዎችና የፍተሻ ጣቢያዎችን ኬላዎችን እንደነበረ ነዋሪዎቹ ተናግረዋል። ዘሶማሌ ቋንቋ ዝግጅት የሶማሊኛ ቋንቋ ዝግጅት ክፍላችን እዛ ካሉ የከተማይቱ ከንቲባ ቃሲም አሊ ኑር ጋር ማምሻውን አጠር ያለች ቃለ ምልልስ አድርጎ ነበረ። የመንግስቱን ወታደሮች ጨምሮ 6 ሰዎች በታጣቂዎቹ መገደላቸውን አስታውቀዋል ከንቲባ ቃሲም። የመንግስቱ ወታደሮች ግን 20 የሚሆኑ ታጣቂዎችን መግደላቸውንና ማቁሰላቸውን አሳውቀዋል። እንዲያውም የአካባቢው የመገናኛ ብዙሃን 9 ታጣቂዎች ተገድለዋል እያሉ ሲዘግቡ ተደምጠዋል። በከተማይቱ ዋና መስሪያ ቤት ውስጥ በአስተዳደሩ ዋና መስሪያ ቤት ውስጥ በርካታ ፈንጂዎች አግኝተው የጸጥታ ሰራተኞቹ አስወግደዋቸዋል። እንግዲህ ሰሞኑን በፕሬዚደንት ፋርማጆ መሐመድ አብዱላሂና በጠቅላይ ሚኒስትሩ መሐመድ ሁሴን ሮብሌ መካከል የተካረረ ሁኔታ እንዳለ ግልጽ ነው። ያ መካረር እየተባባሰ ሄደ እንጂ እየረገበ አልመጣም። እስከ ዛሬ ድረስ እንደምናውቀው ይህ ሁኔታ ታዲያ በአካባቢው የሽብር እንቅስቃሴን ለመከላከል እየተደረገ ያለውን ጥረት ምናልባት ሳያለሳልሰው ወይም ወደ መዘናጋት ሳይወስድ አይቀርም የሚል ስጋታቸውን እየገለጹ ያሉ መኖራቸው ተሰምቷል። ወደ ተከታዩ ዘገባ ልውሰዳችሁ። የኮቪድ ጉዳይ ነው። 2 የመጨረሻዎቹ የኮሮና ቫይረስ ዝርያዎች ዴልታና ኦሚክሮን ተጣምረው ዓለምን ለከፋ ጉዳት እያጋለጧት መሆኑን ወደ በረታ ወረርሽኝ እየወሰዷት ሳይሆን እንደማይቀር የዓለም የጤና ድርጅት አስታውቋል። ምናልባትም የሁለቱ ጥምረትና ቅንጅት የሰፋ ሞትን ሊያስከትል የሚችል ወረርሽኝ ሊያመጣ ይችላል ሲል የጤና ድርጅቱ ስጋቱን ገልጿል። ሊሳ ሽላይን ከዓለም የጤና ድርጅት ጠቅላይ መስሪያ ቤት ከጄኔቫ ያጠናቀረችው ዘገባ አለ። ኤደን ገረመው እንደሚከተለው አቀናብረዋለች።
የዓለም የጤና ድርጅት ዋና ጸሐፊ ዶክተር ቴድሮስ አድሃኖም ሳይንስ የኮቪድ-19 መከላከያ ክትባትን ለማምረት ቢያግዝም ነገር ግን አሁንም ዓለም አቀፍ የሞት ምጣኔ እየጨመረ ነው አሉ። እንደ አውሮፓውያን አቆጣጠር በ2020 ዓ.ም የዓለም የጤና ድርጅት በዓለም አቀፍ ደረጃ በኮቪድ-19 1.8 ሚሊዮን ሞቶች ተመዝግበው እንደነበረ ያስታወቀ ሲሆን በዚህ በተገባደደው በአውሮፓውያኑ 2021 ዓ.ም ካለፈው ዓመት በንጽጽር በ3.5 ሚሊዮን ሞቶች ከፍ ያለ አሃዝ መመዝገቡን አስታውቋል። ዶክተር ቴድሮስ ለዚህ አሃዝ መጨመር ምክንያቱ ወረርሽኙን በጋራ ለማስወገድ ከመጣር ይልቅ ፖለቲካው ጎልቶ መውጣቱን ይላሉ።
በጥቂት ሀገራት ውስጥ ያለው ህዝባዊነት፣ ጠባብ ብሔርተኝነት፣ የጤና መሳሪያዎችን፣ መድኃኒቶችን፣ መመርመሪያዎችን፣ ክትባቶችና የአፍና አፍንጫ መሸፈኛ ጭንብሮችን ሳይቀር ስግብግብ በሆነ መልኩ ማጠራቀም እንዲሁም ዝቅተኛ ገቢ ያላቸው ሀገራት ከክትባት ፍትሐዊነት ተጠቃሚ እንዳይሆኑ ማድረግ ለአዲሱ የኮሮና ቫይረስ ዝርያ ምቹ የሆነ ሁኔታን ሊፈጥር ችሏል።
ዳይሬክተሩ በጥቂት ሰዎች አማካኝነት ሰዎች በህይወት አድን መሳሪያዎች ላይ ያላቸውን እምነት እንዲያጡ ሳይንስን በማንኳሰስ የሚደረጉ የስህተትና የሐሰት መረጃዎች መስፋፋትን ኮንነዋል። እንደሳቸው አባባልም እነዚህ መንትያ ክፋቶች በአሁን ሰዓት በዴልታና በኦሚክሮን ቫይረሶች የተነሳ ህይወታቸውን እያጡ ያሉ ሰዎች በክትባቱ ላይ ጥርጣሬን እንዲያዳብሩ በማድረግ የሚነሱና የሚከሰሱ ናቸው ብለዋል ዶክተር ቴድሮስ በድጋሚ።
Ending supply inequity remains for now at least key to ending the pandemic.
ኢፍትሃዊ የሆነ የሀብት ክፍፍልን ማስቆም ወረርሽኙን ለመግታት ያለው ብቸኛ አማራጭ ነው። የወረርሽኙ ሲቀጥል አዲሱ ዝርያ አሁን ካለው ክትባት ጋር ተላምዶ የመከላከያ መንገዶችን ሊያሸንፍ የሚችልበት መንገድ ሊፈጠር ይችላል።
የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ወረርሽኙን በመዋጋቱ ረገድ ማነቆ የፈጠሩ ፖለቲካዊ የሆኑ ህዝባዊነትና የግል ፍላጎቶችን የምናስወግድበት ሰዓት አሁን ነው ብለዋል። የአውሮፓውያኑ 2021 ዓ.ም ሲያበቃም ሀገራት እስከ መጪው ዓመት አጋማሽ ድረስ 70% የሚሆነውን የዓለም ህዝብ ለማስከተብ የዓለም የጤና ድርጅት የጀመረውን ዘመቻን መቀላቀልን የአዲሱ ዓመት እቅዳቸው እንዲያደርጉ ጠይቀዋል።
የተከበራችሁ አድማጮች ዝግጅታችን ይቀጥላል። ሊሳ ሽላይንንና ኤደንን አመሰግናለሁኝ ለዘገባው። ለተፈጠረው የድምፅ መደራረብ ይቅርታ ጠይቃለሁኝ። ዝግጅቶቻችንን በዌብሳይታችንም ላይ በፌስቡክ ገጻችንም ላይ ዩቲዩብም ላይ በስፋት ማግኘት ትችላላችሁ። በስፋትም በጥራትም ይስተናገዱላችኋል። በቀጥታ በ22 በ25 እና በ31 ሜትር ባንድ የሚተላለፍላችሁ ስርጭት ነው ከዋሽንግተን ዲሲ። እንዲሁም በተለያዩ የዌብ መስመሮቻችንም እንድትከታተሉን እንጋብዛለን። በ19ና በ25 ሜትር ባንድ በየምሽቱ ከሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና የሚባል ስርጭታችንንም እንድትከታተሉ እንዲሁ እንጋብዛለን። ከሁለት ሰዓት ተኩል እስከ ሶስት ሰዓት ድረስ በአፋን ኦሮሞ ስርጭታለን። ከሶስት ሰዓት እስከ አራት ሰዓት ይህ የአማርኛ ፕሮግራም አለ። ከአራት ሰዓት እስከ አራት ሰዓት ተኩል ደግሞ በትግርኛ የሚተላለፈውን ስርጭታችንን እንድትከታተሉ እንጋብዛለን። የቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። ፕሮዲውሰሩ ኤልያስ አስማረ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ሚሻ ዱቢንስኪ ፕሮዲውሰሩ ነው። እንዲሁም ጀስቲን ትዋይት በስቱዲዮ የምስልና የቪዲዮ ቅንብር መሳሪያዎች ላይ ይገኛል። ከምሽቱ 3 ሰዓት እስከ 46 ደቂቃ ሆነ። ወደ ተከታዩ ዝግጅት እንለፍ። ኢትዮጵያን ከአጎዋ ለማስወጣት የዩናይትድ ስቴትስ ፕሬዚደንት መወሰናቸውን ተከትሎ የተለያዩ ኢትዮጵያውያን ትውልደ ኢትዮጵያ የምክር ቤት አባላትና ሌሎችን በፖለቲካው ዓለም ያሉ ሰዎች ጥረት ሲያደርጉ ቆይተዋል። ፕሬዚደንት ባይደንን አስተዳደራቸውን ለማሳመን ሐሳባቸውን እንዲያጥፉ። በሌላ በኩል ደግሞ የለም ሐሳባቸውን ማጠፍ የለባቸውም፣ ኢትዮጵያ ከአጎዋ መውጣቷን እንደግፋለን የሚሉም አሉ። ሀብታሙ ስዩም በሁለቱም ወገን አነጋግሯል። ተከታዩን ይዞ ቀርቧል።
ኢትዮጵያውያን በያሉበት ድምጻቸውን በማሰማት አድሚኒስትሬሽኑ ላይ ተጽዕኖ የሚደረግበት መንገድ ሙከራ ስናደርግ ቆይተናል። ያ ጥረት ውጤት አምጥቷል ማለት ይቻላል። ምክንያቱም በአንድ ላይን የነበረው የዲሞክራቲክ ፓርቲ ሜምበር ባለስልጣናት በፓርቲ ላይን ነበረ ሁሉ ነገር የሚወስነው። አንዱ ዋይት ሀውስ አንድ ነገር ካለ ሁሉም ተሰልፎ እዛ ላይ መስማማት ነበር እና እሱን ነበር ማፍረስ የተቻለው እና በዚህ በተደቀረ በጣም በጣም ብዙ በተለፋበት ልፋት ውስጥ ፓርቲ ውስጥ ያሉትን ባለስልጣናት ሀሳብ ማስቀየር ተችሏል። ሬፕሬዘንታቲቭ ባስ እና ኮንግሬስመን ገረማንዴ ለምሳሌ እንዲሁም ሴኔተር ቫን ሆለን አንድ ጋር የጻፉት ደብዳቤ የዛ ውጤት ነው። ለመጀመሪያ ጊዜ ከባይደን ተነጥለው ይሄ አቋም መወሰድ የለበትም ትክክል አይደለም እና እንደገና ሊታሰብበት ይገባል ብለው ይህንኑ ደብዳቤ ኦፊሻሊ አስታውቀዋል። እንግዲህ ዋይት ሀውስ ይህንን ደብዳቤን ከደረሳቸው በኋላ በአጎዋ ላይ ያለውን እርምጃ ለመቀየር ፈቃደኛ ሳይሆኑ ተገኝተዋል። ነገሩ እኛንም አስገርሟል። በአሜሪካን ኢትዮጵያንስ ዲያስፖራ ስም የተጻፈ ደብዳቤ በኦፕን ሌተር ተልኮ ይህኛውን ቅሬታችን እንደገና በድጋሚ ያሳውቀናል። የኢትዮጵያ ፓትሪያርኮች አሜሪካን ሀገር የሚኖሩት የዛሬ 3-4 ወር ዲሲ መጥተው በፊት ለፊት ቀርበው ከህግ አውጪዎቹ እና ከህግ አስፈጻሚዎቹ ጋር እንዲገናኙ የተደረገ ግሩፕ ነበር። እነሱም በድጋሚ ሁኔታው በጣም እንዳሳሰባቸው እና በአስቸኳይ ውሳኔውን እንደገና መታየት እንደሚገባ የሚል አቤቱታ አቅርበው እሱንም እንዲሁ ዋይት ሀውስ እንዲደርስ ተደርጓል። እና እንግዲህ አሁን ከዚህ የሚቀጥለው ይህንን በዚህ ሁኔታ የተቃወሙትን የዲሞክራቲክ ፓርቲ አባል ሰዎች እና ይህንን ሁኔታ መሆን የለበትም ሲሉ የነበሩትን የሪፐብሊካን ፓርቲ ሰዎች አባል በማገናኘት በዛ መሀል ላይ በፓርቲው በዲሞክራቲክ ፓርቲ ውስጥ ትንሽ ፍሪክሽን መፈጠር ይኖርበታል የሚል እምነት ያለን። ይህ ፕሬዚደንቱ ከፈለጉ ውሳኔው በአንድ ብዕር ፊርማ መቀየር የሚችል ነው። የኮንግሬሽናል ዲስከሽን ወይም ሌጅስሌሽን የሚያስፈልገው አይደለም። የፕሬዚደንቱ ስልጣን ነው ይህንን ለማፍረስም ለመቀጠልም።
ይሄ የዩናይትድ ስቴትስ ውሳኔ መተግበር የሚጀምረው ከነገ ወዲያ ጥር 1 2022 በጎርጎሳውያኑ ዓመተ ምሕረት ጀምሮ እንደሆነ ተነግሯል። ያከተመለት ጉዳይ ነው ብላችሁ ተስፋ ሳትቆርጡ እስከ ነገም ድረስ ይመስለኛል የሕግ አስፈጻሚዎችን ሐሳብ ለማስቀየር የመጣራችሁ ምክንያት ምንድን ነው? ይሄ ጥረታችሁ ሰምሮ ነገሮች ሊቀለበሱ ወይንም ደግሞ በአዲስ ሊተኩ የሚችሉበት ክፍተት አለ ወይ?
እንግዲህ በዚህ 2 ቀን ውስጥ ለውጥ ይመጣል እንኳን ብለን አናስብም። በመሰረቱ ትርጉም የሌለው ውሳኔን የተወሰነው ከምንም አንጻር ተቀባይነት የለውም ባዮች ነን። ከህጉም አንጻር ቢሆን ለአግባ ኳሊፋይ ለማድረግ ከሚያስፈልጉት 8 መመጠኛዎችንም እንኳን በሚመለከት በማሟላት አቅጣጫም ቢሆን ኢትዮጵያን ከአግባ የማስወጣት ህጋዊና አግባባዊ የሆነ መንገድ ኖሮ አይደለም። ይህንንም ማስታወቅ እንፈልጋለን። እንደዚህ አይነት አካሄድ በኢትዮጵያ ላይ መቀጠል አይችልም፣ መቀጠልም አይገባውም። ይህም ራሱ ቢሆን ይጥቀምም ይጉዳም ከጀንዋሪ በኋላም ቢሆን እንግዲህ አንዴ ከተቀለበሰ በኋላ እና ፋብሪካዎች መዘጋት ከጀመሩ በኋላ ቢመለስስ ምን ጥቅም አለው የሚለው አጠያቂ ነገር ነው። በእርግጥ ግን ኢን ፕሪንስፕል ኢትዮጵያ ላይ የሚወሰዱት እርምጃዎች ህጋዊ እርምጃዎች አይደሉም። እና እኛ እዚህ ሀገር ታክስ ከፍለን የምንኖር ዜጋዎች የኢትዮጵያን ኢንተረስት ለማስጠበቅ ይሄንን ዝም ብለን ማለፍ አንችልም። የሆነ ሆኗል፣ ከዚህ በኋላ ማድረግ ምንም ማድረግ አይቻልም ብለን የምንተው ነገር አይደለም። ያለፈው ልክ አይደለም። ያረፈውን አር መታረም አለበት። እስከሚታረም ድረስ እኛ አግባብ ነው የምንላቸውን እርምጃዎች በሙሉ መውሰድ እንቀጥላለን። ይህንን ሀሳብ እያቀረብን ከማይቀበልን ክፍል ጋር አግባብ ባለው መንገድ ልዩነታችንን ሴትን ለማድረግ እንሞክራለን ነው እምነታችን።
እርስዎም ቀደም ብለው ጠቀስ አድርገውታል፣ የባይደን አስተዳደር ውሳኔውን የመቀልበሱ ነገር አጠራጣሪ ነው። ኢትዮጵያ የአፍሪካ የንግድ ዕድል ተጠቃሚነት አባልነቷ ከተቋረጠ በኋላ በሌሎች የንግድ አማራጮች ከዩናይትድ ስቴትስ ጋር በንግድ መስክ የመቀጠሏ ዕድል ምን ያክል ነው?
እንግዲህ ይሄ የአገዋው አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት የተባለው ነገር ጥቅሙ ኢትዮጵያ ውስጥ የሚመረቱ ቁሳቁስትን ታክስ ነጻ እንዲገቡ ማድረግ ነበር እና ይሄ ደግሞ ከፍተኛ ጥቅም ስላለው የአሜሪካ ኩባንያዎች እዛ ሄደው አምርተው ብዙ ትርፍ ያለው እዚህ አምርተው ሲሸጡት ያለ ታክስ እና እንግዲህ ይሄ በመሆኑ ነበረ ትልቅ ጥቅም የነበረው። በመሰረቱ አሁን የኢትዮጵያና አሜሪካን መነጋገድ የማይችሉበት ምክንያት የለም። ኢኮኖሚክ ሳንክሽን እዚያንን የሚከለክል ነገር የታወጀ ነገር የለም። አሜሪካኖች ኩባንያዎች ትርፍ እያመጣልናል የሚሉት ነገር ካለ አሁንም እዛ ሆነው በጥቅም እንዲሁ በአጠቃላይ በኖርማል የንግድ አነጋገር ስርዓት መስራት የሚችሉበት ሁኔታ ነው ያለው። ምንድን ነው እሱ ነው ጥያቄው። አሁን ለምሳሌ የቦይንግ እና ኢትዮጵያን ኤርላይንስን ሰፕላይ የማድረጉ ነገር የእነሱ ንግድ ነው እና እሱ እንደሱ አይነት ነገሮች ይቀጥላሉ። ምንም የሚያግድ ነገር የለም። መሰረታዊ የሆነ የንግድ ግንኙነት መነገድና መቀየር የሚቻል ነገር ካለ የሚከለክል ነገር የለም። ዋናው ነገር ምንድን ነው እሱ እዚህ በጣም ኮምፐቲቲቭ የሆነ ማርኬት ገበያ ላይ እንደ ኢትዮጵያ ላለ ሀገር መነገድ የሚቻለው እንደ አግባ ባሉ ህጎች በመጠቀም ነው በሚል ነበረ የአግባ የተፈለገው። እንግዲህ እሱ ምንድን ነው ነው እሱ እስካለ ድረስ ይቻላል። ሌላ የሚቀጥል ሌላ ሳንክሽን ካልተፈጠረ ማለት ነው። በተጨማሪ ደግሞ እኛ በመሰረቱ የሁለቱ ሀገር ግንኙነት እንዲሻሻል እንፈልጋለን። መሻሻልም ይበታል ብለን ነው የምናምነው። ግንኙነት አለመሻሻሉ ኢትዮጵያን ኢኮኖሚካሊ ሊጎዳት የሚችለውን ያህል ለጊዜውም ቢሆን አሜሪካንንም ይጎዳል። የጂኦፖለቲካል ሁኔታው ላይ ከፍተኛ ችግር ያመጣባቸዋል። ይህንኑ ተደጋግመን አስረድተናል። እነሱም ይህን ሳያውቁት ቀርተው አይደለም። የአሜሪካን ኢንትረስት ተነካብን ለሚሉ ህጋዎችም ህግ አስፈጻሚ ሰዎችም ውትወታው ይቀጥላል ማለት ነው እና ይሄ የሚቆም ነገር አይደለም። አንድ ሰውም እንደዚህ እንደፈለገው ወስኖት የሚያስቀረው ጉዳይም አይደለም። ያ የንግዱ ሁኔታ ሊቀጥል ይችላል፣ ግን እዚያ አጋጣሚዎች ከሌሉ ምን ማድረግ ይቻላል? ምንድን ነው ኤክስፖርት የምናደርገው የሚለው ነገር ነው ጥያቄው እንጂ ለጊዜው የሚፈልግል ነገር የለም።
ቀደም ብለን የሰማናቸው የአሜሪካ ኢትዮጵያ ህዝብ ጉዳይ ኮሚቴ የተሰኘው ተቋም ሊቀመንበር አቶ መስፍን ተገኑን ነው። አድማጮቻችን፣ ከዚህ ቀደም በነበረን ሰፋ ያለ ውይይት ላይ ዩናይትድ ስቴትስ ኢትዮጵያን ከአፍሪካ የእድገት እድል ድንጋጌ አግዋ መሰረዝ አለባት ብለው የተሟገቱ ግለሰቦችን ሀሳብ አስደምጠናችኋል። የአንደኛውን ሀሳብና መከራከሪያ ለትውስት ያክል እናስደምጣችሁ።
ስሜ ዮሐንስ አብርሀ እባላለሁ። በውጭ ጉዳይ ሚኒስቴር ሰራተኛ ነበርኩኝ፣ በሀገር ውስጥም በውጭ ሀገርም። አሁን በካናዳ ሀገር እኖራለሁ። ውጭ ሀገር የትግራይ መንግስት ወክሎ የሚሰራ ኮሚቴ አለ፣ የዛ ኮሚቴ አባል ነው። ኢትዮጵያ ውስጥ ድሀ አለ። ድሀው ሰርቶ መብላት መጠቀም አለበት፣ ልክ በማንኛውም የኢትዮጵያ አካባቢ እንዳለው ድሀ ማለት ነው። ኢትዮጵያ መንግስት ግን በአገዋ ምክንያት በጨርቃጨርቅም ሆነ በሌላ ኤክስፖርት ተደርጎ ወይም ደግሞ ከውጭ ምርት የሚያገኛቸው የውጭ ገንዘቦች ወይም ደግሞ ሀርድ ከረንሲ አሁን ባለው አካሄድ ጦርነት ለማድረግ የሚያስችለውን መሳሪያ ለመግዛት እየተጠቀመበት ያለ ስለሆነ መሳሪያ ገዝቶ ህዝቡን ለመጨፍጨፍ በተለይ ደግሞ የኔን ማህበረሰብ እኔ ወጣሁበት የኔ ቤተሰብ ያለበት አካባቢ እየተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ይሄ ለህዝቡን ካለማሰብ አይደለም፣ ደሃውን ካለማሰብ አይደለም። ለደሃው ይታሰባል፣ ደሃው መጠቀም አለበት፣ መብላት መጠጣት አለበት፣ ሰላም ማግኘት አለበት። ግን ከአገዋም ሆነ ከሌላ የሚገኘው ብር የኢትዮጵያ መንግስት አሁን እየተጠቀመበት ያለው ህዝቡን ለመጨፍጨፍ መሳሪያ ለመግዛት ስለሆነ መቆም አለበት ከሚለው ጎን ቆማለሁ ማለት ነው።
በእንግሊዝኛ ምህጻሩ አገዋ ተብሎ የሚጠራው የአፍሪካ ንግድ ተጠቃሚነት ድንጋጌ ወይም የአፍሪካ እድገት እድል ድንጋጌ በቀድሞው የዩናይትድ ስቴትስ ፕሬዚደንት ቢል ክሊንተን ዘመን የዛሬ 21 ዓመት የጸደቀ ሰነድ ሲሆን ወደ 40 የሚጠጉ የአፍሪካ ሀገራት ከቀረጥ ነጻ በሆነ መንገድ ሸቀጦቻቸውን ወደ ዩናይትድ ስቴትስ ግዛት እንዲያስገቡ ፈቅዷል። በአሁኑ የባይደን አስተዳደር ውሳኔ ከኢትዮጵያ በተጨማሪ ህገ መንግስታዊ ባልሆነ መልኩ መንግስት አዋቅረዋል የተባሉት ማሊና ጊኒም ከአባልነት ተሰርዘዋል።
አመሰግናለሁ ሀብታሙ ለዘገባው። ተከታዩ ዘገባ ወደ ደቡብ አፍሪካ ይወስደናል። ኮቪድ-19 ካስከተላቸው ግዙፍ ችግሮች አንዱ የምግብ ዋጋ መናር ነው። ደቡብ አፍሪካ ውስጥ አንድ ኮሌጅ መላለው ሊንዳ ጊቭታሽ ያጠናቀረችው ዘገባ አለ። ቁንጅት ታዬ እንደሚከተለው አሰናድተዋለች።
ከጆሃንስበርግ በስተምስራቅ በሚገኘው በዚህ የማህበረሰብ ማዕከል ወደ 30 የሚሆኑ ተማሪዎች አንድ ስልጠና እየወሰዱ ናቸው። ዛሬ ሆነና ነው እንጂ ይሄ ሙያ በአያቶቻቸው ዘመን ሁሉም ሰው የሚያውቀው ነበር። The Green Business College የተባለው ኮሌጅ ያለ ሰው ሰራሽ ማዳበሪያ የጓሮ እርሻ አሰራርንና በማርማላታ ወይም በማባያ መልክ የጓሮ እርሻ ውጤቶችን ሳይበላሹ ማቆያ መንገዶችን ይማራሉ። አንዳንዶች በኮቪድ-19 ወረርሽኝ ምክንያት እንቅስቃሴዎች በተዘጉበት ጊዜ ይህን ሙያ የመማር ፍላጎት እንዳደረባቸው ነው የሚናገሩት። ሌሎቹ ደግሞ ተምሬው ለምን ራሴው አልነግድም በሚል ጉጉት እንደተነሱ ይናገራሉ። ከሰልጣኞቹ መካከል አንዱ የሆነው ኦንግ ፖቲሴ Uncle Ojis Jams የተባለ ድርጅት አቋቁሞ ይንቀሳቀሳል።
It's a lost art completely. Most of my people
የሙያው ክህሎት ሙሉ በሙሉ እየጠፋ ሄዷል። የኔ ኩዮች አብዛኞቹ ራሳቸው ከሚሰሩት ይልቅ ቢገዙ ይመርጣሉ። እኔ ግን በትላልቆቹ መደብሮች ውስጥ እንዲቀርብልኝ ፈልጋለሁ። የማሩላ ፍሬ ተዋጽኦ እየሰራሁ ወደፊት ለራሴ ዘላቂ የኑሮ ገቢ የሚያስገኝልኝ ደረጃ ደርሳለሁ ብዬ ተስፋ አደርጋለሁ።
የ32 ዓመቱ ወጣት አሁን የስፖርት ልብስ ነው የሚነግደው። አሁን በህይወት የሌሉትን የአያቴን የማርማላታና የማባያ አሰራር ሙያ ተምሬ ትልቅ ቦታ ላይ እደርሳለሁ የሚል ተስፋ ሰንቆ ነው የሚማረው። ሌሎች ተማሪዎች ደግሞ ስራ ባገኝበት ብለው ነው የሚማሩት። ደቡብ አፍሪካ ውስጥ 30 ከመቶ ህዝብ ስራ አጥ ነው። በትምህርት ቤቱ የንብ እርባታን ጨምሮ የተለያዩ ስልጠናዎች ይሰጣሉ። ሰልጣኞቹ የየራሳቸውን የሥራ ዕድል ለመፍጠርና ከድህነት ለመገላገል ይረዳቸዋል ብለው የኮሌጁ አስተዳዳሪዎች ያምኑበታል። የግሪን ቢዝነስ ኮሌጅ ዋና ሥራ አስኪያጅ ማሺፒሴ ማካባኔ እንዲህ ሲሉ ይናገራሉ።
ለአንድ ሰው አሳ ስትሰጠው ለዚያች ቀን ትመግበዋለህ፣ አሳ ማጥመድ ብታስተምረው ግን እድሜ ልኩን ትመግበዋለህ የሚል አባባል አለ። ጠንክሮ ጉልበትን መሬት ላይ ጥቅም ላይ የመዋል ጉዳይ ነው። ከዚያ ጥቅም ታገኝበታለህ። ሰዎች እየመጡ ካንተ ምግባቸውንም ጤናቸውንም ይሸምታሉና።
የዘርፉ አዋቂዎች እንደሚሉት ደቡብ አፍሪካውያን በተመጣጠነ ምግብ እጦቱ የተነሳ ሁለት መልክ ላለው የከፋ ጉዳት የተጋለጡ ናቸው። ከመጠን ያለፈ ረሃብ አለ፣ ከልክ በላይ ውፍረትም እንዲሁ። ታዲያ ይሄ ኮሌጅ ያቋቋመውን የመሳሰሉ ትናንሽ ግብርናዎች ለማህበረሰቦች ጤናማ ምግብ በማቅረብ ሁለቱንም የከበዱ ችግሮች ለመቅረፍ ይረዳሉ ተብለው ይታመንባቸዋል። ሊሴ ክሪስቲን በፕሪቶሪያ ዩኒቨርሲቲ የተክል ወይም የእጽዋት በሽታዎች ሳይንስ ፕላንት ፓቶሎጂ ፕሮፌሰር ናቸው። እንዲህ ሲሉ ያስረዳሉ።
We believe in shifting people.
የሰውን ልማድ ለመቀየር ነው የምንፈልገው። በይበልጥ ፍራፍሬና አትክልት እንዳለ ሳይቀያየር መመገብና ምግባቸውን የሚበዛው ራሳቸው ማህበረሰብ ውስጥ እንዲያመርቱ ነው የምንፈልገው። የጓሮ እርሻ ሲታይ የሰው ማስተሳሰብ ይለወጣል። ይሄ ወሳኝ ነገር ነው።
ባለፈው ዓመት በዚህ መሃል ጆሃንስበርግ በሚገኘው ኮሌጅ ከ120 በላይ ተማሪዎች ሰልጥነዋል። ሌሎች ደግሞ በተለያዩ የሀገሪቱ አካባቢዎች በተሰጡ የስልጠና መርሃ ግብሮች ተካፍለዋል።
የተከበራችሁ አድማጮች፣ ለምሽቱ የያዝነው ፕሮግራም በዚሁ ተጠናቀቀ። በነገው ምሽት ሌሎች ዝግጅቶችን ይዘንላችሁ እንመለሳለን። ኢትዮጵያ ለምትገኙ፣ ወደ ኢትዮጵያ ለምትጓዙ የአዲስ አበባ ሙቀት ዝቅተኛው 50 ዲግሪ ፈረንሃይት ከፍተኛው 75 ነው። በእኛ በኩል ሰላም ጤና ይስጥልኝ። በደህና አደሩ።